በምዕራብ ኢትዮጵያ በሚገኙ አጉረ ስብከት ሐዋርያዊ ጉዞ ተካሄደ። ማህበረ ቅዱሳን ከጥር 14 ቀን እስከ 24 ቀን 2002 ዓ ም ድረስ 14ኛውን ዙር ሐዋርያዊ ጉዞ በምዕራብ ኢትዮጵያ በተሳካ ሁኔታ አካሄደ። 29 አባላትን ያቀፈው የልዑካን ቡድን በሐዋርያዊ ጉዞው በምዕራብ ኢትዮጵያ ምስራቅና ምዕራብ ወለጋ አጉረ ስብከት በመዘዋወር ስብከተ ወንጌልና የመዝሙር አገልግሎት ሰጥቷል። 17 መዘምራን፣ 8 መምህራን፣ 1 የምስልና የድምጽ ቀራጭ፣ 1 ጋዜጠኛ፣ ሌሎችንም አባላት ያካተተው የልዑካን ቡድን በተመረጡ 5 ከተሞች ላይ የስብከተ ወንጌል አገልግሎት የሰጠ ሲሆን አገልግሎቱ የተሰጠባቸውም ከተሞች በምስራቅ ወለጋ አገረ ስብከት ቀምት ከተማ፣ በምዕራብ ወለጋ ሀገረ ስብከት ደግሞ ግንቢ፣ ጉሊሶ፣ ሙጊና ደምቢዶሎ ከተሞች ናቸው። ቡድኑ መነሻውን አዲስ አበባ፣ መድረሻውን ነቀምት ከተማ ገነተ ኢየሱስ ቤተ ክርስቲያን በማድረግ በእያንዳንዱ ከተማ 2-2 ቀናት ከ5000 ህዝብ በላይ በተገኙበት በአማርኛና በኦሮምኛ ቋንቋ የስብከትና የመዝሙር አገልግሎት ተሰጥቷል። በሁሉም አገሮች ስብከት የሚገኙ ምእመናን ጉባኤውን ከተካፈሉ በኋላ በሰጡት አስተያየት ትምህርቱም ሆነ መዝሙሩ በኦሮምኛና በአማርኛ ቋንቋ መሰጠቱ እጅግ ያስደሰተና ትምህርቱንም በንቃት ለመከታተል ያስቻለ እንደሆነ ተናግረዋል። ማህበረ ቅዱሳን በሰጠው የስብከትም ሆነ የመዝሙር አገልግሎት ስርዓተ ቤተ ክርስቲያንን በአግባቡ እንድንረዳና ለንስሐ እንድንዘጋጅ ያደረገ ነው ሲሉ ጠቁመው በሌሎች እንዳንታለልም አድርጎናል ብለዋል። ስለሆነም ይህ መንፈሳዊ አገልግሎት ብቅ ብሎ የሚጠፋ እንዳይሆን ቀጣይነት ሊኖረው ይገባል በማለትም ተማጽነዋል። የልዑካን ቡድኑ ለአስር ቀናት የሰጠውን አገልግሎት አጠናቆ ሲመለስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ሰንበት ትምህርት ቤቶች ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ቄልሜንጦስ ጨምሮ የማህበረ ቅዱሳን የስራ አመራር አባላትና ጥሪ የተደረገላቸው እንግዶች አቀባበል አድርገውለታል። የአሰቦት ገዳምን ችግር በዘላቂነት ለመፍታት የሚያግዝ የልማት ፕሮጀክት ተጠናክሮ ርክክብ ተካሄደ። በምስራቅ ኢትዮጵያ ምዕራብ ሐረርጌ ሀገረ ስብከት የሚገኘው የደብረ ወገግ አሰቦት ቅዱስ ስላሴና አባ ሳሙኤል ገዳምን ችግር ለመፍታት በገቢ ራሱን እንዲችል የሚያግዝ የከብት ማደለብ ፕሮጀክት ስራ ተጠናክሮ ርክክብ ተደረገ። ገዳሙ ከተመሰረተበት ጊዜ ጀምሮ ፈርጀ ብዙ መንፈሳዊና ማህበራዊ አገልግሎት በመስጠት የሚታወቅ ቢሆንም ከጊዜ ወደ ጊዜ የተለያዩ ችግሮች ደርሰውበታል። በተለይ በ15ኛው መቶ ክፍለ ዘመን በግራኝ ወረራ፣ በፋሺስት ጣሊያን ወረራና በ1960ዎቹ መጨረሻ በሶማሊያ ጦርነት መነኮሳት አባቶች ሰማዕትነትን ተቀብለዋል። ለከፍተኛ እንግልትና ሞትም ተዳርገዋል። እንደዚሁ በርካታ ንዋያተ ቅድሳት ተዘርፈዋል፣ ተቃጥለዋልም። ከየካቲት 26 እስከ መጋቢት 20 ቀን 2000 ዓመተ ምህረት በደረሰው የእሳት ቃጠሎ ከ11000 በላይ ሄክታር መሬት የሚሸፍን ጥንታዊ የደን ሀብት ወድሟል። የዚህ ደን መቃጠል ደግሞ ጉዳቱ ለገዳማውያኑ ብቻ ሳይሆን አገራችን ኢትዮጵያ በብዝሃ ሕይወት ሀብት ልትከብርበት የምትችልበት በተለይም ለቱሪዝም ግብዓትም ሊሆን የሚችል ነበር። ሌላው በገዳሙ ያሉ መናንያንም የሚገለገሉበት የእርሻ መሬት በጣም ውስን ከመሆኑን ባሻገር በአካባቢው ተደጋጋሚ ድርቅ በመከሰቱ ምክንያት የሚመረተው ምርት በቂ ባለመሆኑ የገዳማውያኑን ሕይወት የሚፈታተን ሆኗል። ይህን አስመልክቶ በማህበረ ቅዱሳን የቅዱሳተ መካናት ልማትና ማህበራዊ አገልግሎት ዋና ክፍል ኃላፊ አቶ ዘርአየሁ ስሜ በሰጡት መግለጫ ፕሮጀክቱ ተነድፎ ወደ ተግባር እስኪገባ ድረስ አስፈላጊ የሆኑ ቅድመ ሁኔታዎች ተከናውነዋል። ስራውን እውን ለማድረግ ከጎናችን የነበሩት ገዳማውያኑ፣ የመኢሶ ወረዳ አስተዳደርና የአርብቶ አደር ቢሮ ባለሙያዎች እንዲሁም ሌሎች ተባባሪ ማህበራትና የማህበረ ቅዱሳን ቅርንጫፍ ማዕከላት አባላት ናቸው። እነዚህ አካላት በገዳሙ የደን ቃጠሎ በደረሰ ጊዜም ከማጥፋት ጀምሮ በገዳሙ ውስጥ የነበሩትን አላስፈላጊ እጽዋት ለማስወገድ ጉልህ አስተዋጽኦ አበርክተዋል። የከብት ማደለብ ፕሮጀክት ስራ ስንሰራ በዋናነት የከብቶች ቤት፣ የመኖ መጋዘን፣ ሲታመሙ ተለይተው የሚቆዩበት የከብቶች ማደሪያ ቤቶችም ተሰርተዋል። በሪም የውሃ የመጠጫ ገንዳና የፍሳሽ ማጠራቀሚያ ጉድጓድ ተሰርቶ እንዳለቀ የሚደልቡ ከብቶች ግዥም ተፈጽሟል ብለዋል። ጥር 8 ቀን 2002 ዓ.ም በአሰቦት ከተማ የከብት ማደለብ ፕሮጀክት ርክክብ ሲፈጸም የማህበረ ቅዱሳን ዋና ጸሐፊ አቶ ዳንኤል ተስፋዬ ባሰሙት ንግግር የፕሮጀክቱ ዋና ዓላማ ገዳሙ ቀጣይነት ያለው የመተዳደሪያ ገቢ እንዲኖረው ማድረግ ነው። ገዳሙ በልማት ራሱን እንዲችል ማድረግ ሁለት ጠቀሜታ አለው። የመጀመሪያው ገዳማውያኑ ከቁሪትነት ጥንት ወደ ነበረበት አንድነት ገዳም እንዲሸጋገር ያግዘዋል። እስካሁንም መናንያኑ ካለባቸው ችግር የተነሳ ፕሮጀክቱ ስራው ተጠናቆ ተግባራዊ እስኪሆን ድረስ ለአንድ አመት በየወሩ 8000 ብር በመመደብ በድምሩ በአመት 96000 ብር ማህበሩ ደጉሟል። ሁለተኛው የዚህ ፕሮጀክት ጠቀሜታው በአገረ ስብከቱም ሆነ በአጉራባች ለሚገኙ አጉረ ስብከት የትምህርትና የስብከተ ወንጌል ማስፋፊያ ማዕከል እንዲሆን ያስችሏል ሲሉ ተናግረዋል። ዘመናዊ የከብት ማደለብ ፕሮጀክትና ውሃ ለማስገባት በድምሩ ከ204800 ብር በላይ ወጪ ማድረጉን ዋና ጸሐፊው አመልክተው ለዚህ ፕሮጀክት መሳካት ተባባሪ የሆኑትን ሁሉ አመስግነዋል። በተለይ በማህበረ ቅዱሳን የአሰበ ተፈሪ የመኢሶ ወረዳ ማዕከል፣ ናዝሬት፣ ጅጅጋ፣ ድሬዳዋና ሀረሪ ማዕከላት እንዲሁም በእነዚሁ ከተሞች ለሚገኙ መንፈሳዊ ማህበራት ምስጋና አቅርበዋል። በተጨማሪም በአዲስ አበባ የሚገኙ መንፈሳዊ ማህበራትና ምእመናን፣ በሰሜን አሜሪካ ቺካጎና አፔነስ ደብረ እንቁ ኪዳነ ምሕረት ቤተ ክርስቲያን ብሎም በአውሮፓ ለሚገኙ ምእመናን ከፍተኛ ምስጋና ይገባቸዋል ብለዋል። ማህበረ ቅዱሳን ከሌሎች ማህበራት ጋር በመቀናጀት የተገበረው የከብት ማደለብ ፕሮጀክት ተመርቆ ሲከፈት 11 የደለቡ በሬዎች፣ የመጠጫ ገንዳዎችና የመኖ መጋዘን ተጎብኝተዋል። ለገዳሙ ካህናትና ዲያቆናት መሰረታዊ የኮምፒውተር አጠቃቀም ስልጠና ተሰጣቸው። በአዲስ አበባ ሀገረ ስብከት የመስካየ ህዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ለስምንት ወራት በመሰረታዊ የኮምፒውተር ትምህርት ያሰለጠናቸው 15 ካህናትና ዲያቆናት ጥር 30 ቀን 2002 ዓ.ም አስመረቀ። የገዳሙ አስተዳዳሪ ቆሞስ መልአከ ጸሐይ አባ ገብረስላሴ በመረቃው መርሃ ግብር እንደተናገሩት የቤተ ክርስቲያን አገልጋዮች በዘመናዊ ቴክኖሎጂ የታገዘ ትምህርት ማስተማር ዘመኑን የዋጀ አገልግሎት ለመስጠት ያስችላል። ትምህርቱን ያገኙት አባቶችም ሆኑ ዲያቆናት በኮምፒውተር ትምህርት መሰልጠናቸው የመረጃ ስርዓትን ተዛማጅ ስራዎች በዘመናዊ መልክ ለማከናወን እንደሚያግዛቸው ተናግረዋል። በስልጠናው ወቅት ያገኙትም የትምህርት አይነት ኤምኤስ ዊንዶው፣ ወርድ፣ ኤክሴል፣ አክሰስ እና የኢንተርኔት አጠቃቀም የተመለከቱ መሆናቸውን ሰብሳቢው ጠቁመው ስልጠናው አገልግሎታቸውን ለማቀላጠፍ እንደሚረዳ አስታውቀዋል። ስልጠናውን ለስምንት ወራት የሰጡት ቀደም ሲል በሰንበት ትምህርት ቤቱ ተኮትኩተው ያደጉ ወጣቶች ሲሆኑ አሰልጣኞች በአሁኑ ጊዜ በኮምፒውተር ሳይንስ ሙያ በተለያዩ ተቋማት የሚያስተምሩ አባላት እንደሆኑ ምክትል ሰብሳቢው አስረድተዋል። ለወደፊትም ስልጠናውን ከገዳሙ ጭማሪ ወደ ሌሎች አጥቢያ አብያተ ክርስቲያናት በመሄድ ለአገልግሎትና ለሰንበት ትምህርት ቤት ወጣቶች ለመስጠት እቅድ መያዙን ተናግረዋል። የደብረ ወርቅ ማርያም ገዳም ቤተ መዘክር ተመረቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአገሪቱ ያበረከተቻቸውን መንፈሳዊና ማህበራዊ ቁም ነገሮች ለትውልዱ ለማስተላለፍ በሚደረገው ጥረት ውስጥ ምእመናን የጎላ ድርሻ እንዳላቸው የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ አስታወቁ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ በደብረ ወርቅ ማርያም ገዳም በ700,000 ብር ወጪ ተገንብቶ የተጠናቀቀውን ሙዚየም ጥር 22 ቀን 2002 ዓ.ም መርቀው ሲከፍቱ እንደተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያን ለዓለም የሚያስተዋውቁ የበርካታ ቅርሶችና ባህሎች እንዲሁም ታሪኮች ምንጭናት በመሆኑም ይህንን ባህል ቅርስና ታሪክ ለቀጣዩ ትውልድ ሳይበረዝና ሳይከለስ ተጠብቆ እንዲቆይ ለማድረግ መረባረብ ይገባል ብለዋል። የአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ተወካይ አቶ ዋጋው ኃይሉ እንደተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማንነታችንና የታሪካችን ባለቤት ከመሆኗም በላይ ኢትዮጵያን ለዓለም ያስተዋውቁ የበርካታ ቅርሶች ባለቤት ናት። ስለሆነም እነዚህን ቅርሶች ጠብቆና ተንከባክቦ ለቀጣዩ ትውልድ ለማቆየት በሚደረገው ጥረት ውስጥ የክልሉ መንግስት አስፈላጊውን እገዛ ሁሉ እንደሚያደርግም ገልጸዋል። የምስራቅ ጎጃም ዞን ባህልና ቱሪዝም ቢሮ ኃላፊ አቶ ደነቀ ወርቁ በበኩላቸው በዞናችን የሚገኙትን ቅርሶች የቱሪስት መዳረሻዎች ለማድረግ ዞኑ ከፍተኛ ርብርብ እያደረገ መሆኑን ጠቁመው ተመርቆ ለአገልግሎት የተዘጋጀው ዘመናዊ ሙዚየምም በመንግስት በኩል እየተደረገ ያለውን ጥረት እንደሚያግዝ ተናግረዋል። የደብረ ወርቅ ማርያም ገዳም ዋና ጸሐፊ አለቃ ደምሴ ካሴ እንደተናገሩት ሙዚየሙን ለመገንባት ከ700,000 ብር በላይ ወጪ መደረጉን ጠቁመው ለግንባታው የአማራ ክልላዊ መንግስት ከ30,000 ብር በላይ ድጋፍ ከማድረጉ በተጨማሪ ወጪውን የሸፈኑት የአካባቢው ተወላጆች እንደሆኑም አስረድተዋል። ማህበሩ የንብ እርባታ ፕሮጀክቱን አስረከበ። ማህበረ ቅዱሳን በማዕከላዊ ዞን አክሱም ሀገረ ስብከት ቆላ ተንቤን ወረዳ ለሚገኘው የእንደ ጨጌ ኪዳነ ምሕረት ገዳም ከ36,000 ብር በላይ ወጪ ያሰራው የንብ እርባታ ፕሮጀክት ተጠናቆ ርክክብ ተፈጸመ። በማህበሩ የመቀሌ ማዕከል ጸሐፊ የማን ኃይሉ በዚሁ የርክክብ ስነ ስርዓት ላይ እንዳሉት የገዳሙ መነኮሳትን ችግር ለማቃለል ማህበረ ቅዱሳን ከ2000 ዓ.ም ጀምሮ የፕሮጀክት ጥናት በማካሄድ በ36,450 ብር ወጪ የንብ እርባታ አጠናቆ ለገዳሙ ማስረከብ ችሏል። ለማህበሩ ከቅዱስ ሲኖዶስ ከተሰጠው ኃላፊነቶች አንዱ ገዳማት አድባራትና የአብነት ትምህርት ቤቶች በገቢ ራሳቸውን እንዲችሉ ማገዝ መሆኑን የጠቆሙት ጸሐፊው ወደፊትም ይህን ተግባሩን አጠናክሮ ይቀጥላል ብለዋል። የወረዳው ግብርናና ገጠር ልማት ጽሕፈት ቤት ተወካይ አቶ ግዳይ መለሰ በዚህ ወቅት ባስተላለፉት መልእክት የገዳሙን ቅርስና ሀብት ለቀጣዩ ትውልድ ለማስተላለፍ በሚደረገው ጥረት ለገዳማውያኑ ጥሬ ገንዘብ እየሰጡ ተመጽዋች ከማድረግ ይልቅ እንደ ማህበረ ቅዱሳን ራስን የሚያስችል ፕሮጀክት ማከናወን ውጤታማ ያደርጋል ብለዋል። ለፕሮጀክቱ ውጤታማነት ጽሕፈት ቤቱ አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። የገዳሙ አበምኔት መምህር አባ ገብረ ማርያም ግዳይ በበኩላቸው ገዳሙ በቀጣይ ሊገጥመው የሚችለውን ችግሮች እየተከታተለ ይፈታ ዘንድ የተማጽኖ ቃል ያሰሙት አበምኔቱ ለፕሮጀክቱ ውጤታማነት መነኮሳቱ ተግተው እንደሚሰሩም ተናግረዋል። በርክክቡ ወቅት የተገኙት የቆላ ተንቤን ወረዳ ቤተ ክህነት ስራ አስኪያጅ መምህር አባ እዝራ ኃይሉ ማህበሩ በቤተ ክርስቲያን ውስጥ ሆኖ እያከናወነ ያለው ዘርፈ ብዙ አገልግሎት የሚያስመሰግነው መሆኑን ጠቅሰው መንገዱ እጅግ አድካሚና አስቸጋሪ በሆነ ቦታ መጥቶ ከጥናት ጀምሮ እስከ ትግብራ ያከናወነው ፕሮጀክት ሌሎች አርአያ ለመሆን የሚያስችለው እንደሆነ ገልጿል። ጥር 4 ቀን 2002 ዓ.ም ማህበሩ ፕሮጀክቱን ለገዳሙ ባስረከበበት ወቅት እንደተገለጸው በሀገራችን ካሉት ቀደምት ገዳማት አንዱ መሆኑ የሚነገርለት ይኸው ገዳም በጣሊያን ወረራ ወቅት ከፍተኛ ጉዳት የደረሰበት ከመሆኑን በተጨማሪ በ1966 ዓ.ም ለውጥ በኋላ የገዳሙ ይዞታ ሙሉ በሙሉ በመወረሱ ገዳሙ ከፍተኛ ችግር ውስጥ ነበር። ለዚሁ ፕሮጀክት ድጋፍ እንዲውል የማህበረ ረዴት ትግራይ ከ26,000 ብር በላይ ግምት ያለው የማር ማጣሪያ ዘመናዊ ማሽንና ተያያዥ ቁሳቁሶችን በእርዳታ መለገሱ በፕሮጀክቱ ርክክብ ወቅት ተገልጿል። ለህንጻ ቤተ ክርስቲያን ስራ ድጋፍ ተጠየቀ። በሲዳማ ጌዲዮ አማሮና ቡርጆ ዞንችና ልዩ ወረዳዎች ሀገረ ስብከት የሚገኘው የተፈሪኬላ ደብረ ሰባት ቅዱስ ባለ ወልድ ቤተክርስቲያን በርጅና ምክንያት ከፍተኛ ጉዳት ላይ በመሆኑ አዲስ ህንጻ ቤተክርስቲያን ለማነጽ ለተጀመረው ጥረት የድጋፍ ጥሪ ቀረበ። ባለፈው የጌታችን መድኃኒታችን የኢየሱስ ክርስቶስ ልደት በተከበረበት ዕለት ቤተክርስቲያኑ በተከናወነው ጉባኤ ላይ የህንጻ ሰሪ ኮሚቴው ሰብሳቢ አቶ ሰብስቤ ከብቲመር እንደገለጹት ከአርባ ዓመት በላይ የሆነው ይህ ቤተክርስቲያን ያለ መሰረት የታነጸ ከመሆኑ በላይ በምስጥ እየተበረበረ ለመፍረስ እየተቃረበ ነው። በመሆኑም አዲስ ህንጻ ቤተክርስቲያን ለማነጽ ባለፈው ዓመት የህንጻ ሰሪ ኮሚቴ ተዋቅሮ ገንዘብ የማሰባሰቡ ስራ እየተካሄደ መሆኑን የገለጹ ሰብሳቢው እስካሁን 80 ሺህ ብር በላይ ከምእመናን ማሰባሰብ መቻሉን ተናግረዋል። የአዲሱን ህንጻ ቤተክርስቲያን ዲዛይን ማህበረ ቅዱሳን ሰርቶ ለኮሚቴው ያስረከበ መሆኑን የጠቀሱት ሰብሳቢው ስራውን ለመጀመር በሚደረገው ጥረት በአገር ውስጥና በውጭ ያሉ ምእመናን እንዲሁም በጎ አድራጊ ድርጅቶችና ማህበራት ድጋፍ እንዲያደርጉ ጠይቀዋል። በባንክ መላክ የሚፈልጉም በኢትዮጵያ ንግድ ባንክ ዲላ ቅርንጫፍ የባንክ ሂሳብ ቁጥር 15664 እንዲጠቀሙም ገልጿል።